Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሰኞ ጳጉሜ 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ጥንቅሮች መሃል የትግራይ ክልል ከሌላው የኢትዮጵያ ክልሎች ተነጥሎ ብቻውን የሚያካሂደው ምርጫ ለመታዘብ ተቋማትና ሚዲያዎች ወደ ክልሉ መግባታቸውን የክልሉ ምርጫ ኮሚሽን ገልጿል። ዝርዝሩን በአብይ ርዕሳችን ይዘናል። የፌደራል ትራንስፖርት ባለስልጣን በትራንስፖርት ዘርፉ ላይ ኮሮናን ለመከላከል ጥሎት የነበረውን ታሪፍ ማንሳቱን የሚያትት ዘገባም ይዘናል።
ዲስታንሱ የሚያመጣው ተጽዕኖና ማስክ መጠቀምና እጅን በንጽህና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው የተነሰኔ ይለያያል።
ፌደራል አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑትን ዶክተር ወንደሰን ታየን ይሰማችኋቸው በጉዳዩ ላይ የሰጡትን አስተያየት አካተናል።
ወጪ አሁን ባለበት ደረጃ የ4.5 ኪሎ ወይም ደግሞ ወደ 9 ፓውንድ አካባቢ ነው ይዞን የሚሽሉት።
በበይነ መረብ አማካኝነት የሚደረግ የግብይት ፍራአትንና ሸቀጡን ደንበኞች ድረስ የማድረስ አገልግሎትን በኢትዮጵያ ውስጥ ያስተዋወቀ የሚገኘው አዲስ መርካቶ ድርጅት ኃላፊ የዛሬ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች አጠራሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስምኝሽ የቆየ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስምኝሽ። ህንድ በኮሮና ቫይረስ በሽተኞች ብዛት ብራዚልን አልፋ ከዓለም የሁለተኝነት ቦታ ይዛለች። የህንድ የጤና ሚኒስቴር ዛሬ ብቻ 90802 በኮቪድ-19 የተያዙ ሰዎች መገኘታቸውን ገልጿል። 1016 የሚሆኑት ደግሞ ዛሬ በሞት እንደተለዩ የጤናው ሚኒስቴር አክሏል። በአጠቃላይ ህንድ ውስጥ ኮቪድ-19 ከገባበት ጊዜ አንስቶ የኮሮና ቫይረስ በሽተኞች ብዛት ከ4.2 ሚሊዮን በላይ እንደደረሰ ተዘግቧል። ብራዚል ትናንት 14521 አዲስ በቫይረሱ የተያዙ ሰዎች ማግኘቷን አስተውቃለች። ህንድ በአጠቃላይ በበሽተኞች ብዛት ሁለተኛውን ቦታ ብትይዝም በሙታኑ ብዛት ብራዚል ከዩናይትድ ስቴትስ ቀጥላ ሁለተኛ ናት። 126650 ሰዎች ሞተውባታል። አንጋፋ የጀርመን ፖለቲከኞች ኖርድ ስትሪም 2 የተባለውን ብዙ ቢሊዮን ዶላሮች የሚያስወጣውን ከሩሲያ ወደ ጀርመን የሚዘረጋው የተፈጥሮ ጋዝ የቧንቧ መስመርን እንዲያስቀሩ የሀገሪቱ ቻንስለር አንግላ መርክል መጠየቃቸው ታውቋል። አሌክስ ናቫሌ የተባሉ የሩሲያ አክቲቪስት መመረዝን ምክንያት በማድረግ ነው እርምጃውን እንዲወስዱ የጠየቁት። ጀርመን የግድያ ሙከራ ተደርጎ ዝም ብላ ማየት አይኖርባትም፣ የጋዝ ቧንቧውን ማቋረጥ ለሩሲያ ይብቃ የሚል ግልጽ መልእክት ያስተላልፋል ብለዋል ፖለቲከኞቹ። በበርሊን ሆስፒታል በመታከም ላይ ያሉት ናቫልኒ ኮማ ላይ ይገኛሉ፣ ራሳቸውን አያውቁም ማለት ነው። የጀርመንና ሌሎች የምዕራብ አገሮች መንግስታት ናቫልኒ ላይ የተደረገው የግድያ ሙከራ የሩሲያ ባለስልጣኖች እጅ አለበት ይላሉ፣ ሞስኮ ግን አስተባብላለች። ማሪያ ኮሎስኪኖቫ የተባሉ አንጋፋ የቤላሩስ ተቃዋሚ ኃይል አባል ዛሬ በመዲናይቱ ሚንስኪ ማንነታቸው ባልታወቀ ሰዎች መያዛቸው ተገልጿል። በፕሬዚደንት አሌክሳንደር ሉካሽካንኮ ላይ የሚካሄደው ተቃውሞ አምስተኛ ሳምንቱን ይዟል። አናስታሲያ የተባሉት እማኝ የሲቪል ልብስ የለበሱ ወንዶች ኮሎስኒኮቫን አስገድደው ወደ ትንሹ አውቶቡስ ሲያስገቡ አይቻለሁ ሲሉ ለአንድ ድረገጽ መናገራቸው ተዘግቧል። ባለፈው ታህሳስ ወር በተካሄደው ምርጫ ሉካሽንኮን ለማሸነፍ ሲሉ ተቃዋሚዎችን በሚያስተባብረው መማክርት ውስጥ ከነበሩት 3 ሴቶች በሀገሪቱ የቀሩት ኮሎስኒኮቫ ብቻ ነበሩ።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። የትግራይ ክልል ከሌላው የኢትዮጵያ ክልሎች ተነጥሎ ብቻውን የሚያካሂደውን ምርጫ ለመታዘብ ከ60 በላይ የሀገር ውስጥና አንድ ዓለም አቀፍ ተቋም በክልሉ እንደሚገኙ የክልሉ ምርጫ ኮሚሽን አስታውቋል። ኮሚሽኑ ከ15 በላይ የሀገር ውስጥና የውጭ ሀገር መገናኛ ብዙሃን የምርጫ ሂደቱን ለመዘገብ በክልሉ ውስጥ ይገኛሉ ብሏል። የመቀሌው ዘጋቢያችን ሙልጌታ ጽብሃ ዝርዝር አለው።
በትግራይ ክልል የሚካሄደው ምርጫ ቀድመ ዝግጅቶች ማለቃቸው የገለጹት የክልሉ የምርጫ ኮሚሽን የአመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ ምርጫው ለመታዘብ የጠየቁ ከ60 በላይ የሀገር ውስጥ ታዛቢዎች ፍቃድ ተሰጥቷቸዋል ብለዋል። ከውጭ ብቸኛ ፍቃድ የተሰጣቸው ታዛቢ ኖርዌያዊው ፕሮፌሰር ትሮምቦል ናቸው ሲሉም ገልጸዋል። በክልሉ ከሚገኙ ምርጫ ለመታዘብ ከጠየቁ ተቋማት ሰብሕድሪ የተባለ ሲቪል ሶሳይቲ ተቋም ከህወሓት ሚዛናዊ ሊሆን አይችልም ተብሎ ቅሬታ በመቅረብ ከታዛቢነት ለጊዜው ታግዷል በማለትም ተናግረዋል። ምርጫው ለመዘገብ ደግሞ ከ15 በላይ የሀገር ውስጥና የውጭ መገናኛ ብዙሃን ፍቃድ ተሰጥቷቸው በክልሉ እንደሚገኙ ተባባሪ ፕሮፌሰር መረሳ ገልጸዋል።
ኢንተርናሽናል ሚዲያዎቹ እስካሁን አልጀዚራ አለ፣ የቢቢሲ አለ፣ የዶቼ ቬለ አሉ፣ ኤኤፍፒ ብዙ ሌሎች ሚዲያዎች አሉ። እንዲመጡ የተጠበቁ ፌደራል መንግስት በአዲስ አበባ ያገታቸው ስለዚህ ምርጫ እስከሚካሄድ እስከ ጳጉሜ 4 እንጠብቃቸዋለን። ማለት ክርክሩ ተፈቶ መጥቶ እንዲዘግቡልን እንፈልጋለን። ካልሆነ ግን የሀላፊነት የሚወስደው የፌደራል መንግስት ነው የሚሆነው ማለት ነው።
የመገናኛ ብዙሃን ፍቃድ በመስጠት ዙሪያም የክልሉና የውጭ መገናኛ ብዙሃን ያለቀመ ሁኔታ ጥሪ ቀርቦ ፍቃድ እንደተሰጣቸው ገልጸው ከሌላው የኢትዮጵያ አካባቢ የሚመጡ መገናኛ ብዙሃን ግን የክልሉ የመምረጥ መብት ሊቀበሉ ይገባል የሚል ቅድመ ሁኔታ እንደተቀመጠለት ገልጸዋል።
የውጭ ሚዲያዎች ክልከላ አላስቀመጡም። የመሃል ሀገር ሚዲያዎች ግን ከዚህ በፊት ዶክመንተሪ ሲሰሩ የነበሩ ሚዲያዎች አሉ። የትግራይ ህዝብ መምረጥ የለበትም ሲል የነበራሉ። የፌደራል መንግስት የትግራይ ህዝብ በኃይል እንዲይዝ የሚጠይቁ ሚዲያዎች የነበራሉ። እነዚህ ወደ ትግራይ መምጣት እነሱን መጠየቅ የለባቸው፣ እኛ መቀበል የለብን በግልጽ አቋማችን ስለሆነ፣ ስለዚህ እዛ ሆነ ቢጽፉት ነው የሚቀላቸው በዚህ መጥተው ከሚረብሹ ማለት ነው።
በትግራይ ክልል ከነገ ወዲያ ሮብ ጳጉሜ 4 2012 ለሚካሄደው ምርጫ ከ2.7 ሚሊዮን በላይ መራጮች መመዝገባቸው ተናግረዋል። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባደረገው አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ እንቅስቃሴ በተመለከተ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ባቀረበለት ውሳኔ ሀሳብ ላይ በመወያየት ምክር ቤቱ የትግራይ ምርጫ በሚመለከት በክልሉ የተወሰኑ ውሳኔዎች እንዲሁም እየተከናወኑ ያሉ ተግባራት ከሀገሪቱ የበላይ ህግ የሆነውን ህገ መንግስት ጋር የሚቃረን በመሆኑ ተፈጻሚነት የሌለውና እንዳልተደረገ የሚቆጠር ነው ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሙልጌታን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በመላ ሀገሪቱ በትራንስፖርት ዘርፍ ላይ ኮሮናን ለመከላከል ተጥሎ የነበረው ታሪፍ መነሳቱ ታውቋል። የፌደራል ትራንስፖርት ባለስልጣን ለክልሎች በላከው ደብዳቤ ኮሮናን ለመከላከል በትራንስፖርት አገልግሎት ሰጪዎች ላይ በሚጭኑት መጠን ላይ ተጥሎ የነበረው ገደብና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ማለቱ ተገልጿል። ክልሎችም የዋጋና የጭነት መጠን ማስተካከያ ማድረጋቸውን እያስታወቁ ነው። የድሬዳዋ ዘጋቢያችን አዲስ ቸኩል ተጨማሪ አለው።
የኮሮና ቫይረስ ስርጭትን ለመከላከል በሚል የከተማ ታክሲና የሀገር አቋራጭ ተሽከርካሪዎች የመጫን አቅማቸውን ግማሽ እንዲጭኑና የሚያስከፍሉትም ዋጋ በእጥፍ እንዲጨምር ተወሰኑ የነበረው መመሪያ ቀርቶ የኮሮና ቫይረስ ከመከሰቱ በፊት በነበረው ዋጋና የመጫን አቅም መጫን እንዲጀምሩ ተወስኗል። በጉዳዩ ላይ አስተያየት እንዲሰጡን የፌደራል ትራንስፖርት ባለስልጣን አቶ አብዲሳ ያደታን ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ክልሎችና የከተማ አስተዳደሮች በተመሳሳይ ጊዜ ይህን ተመሳሳይ ውሳኔ ለመወሰን ያበቃቸው ግን ከፌደራል መንግስት የተላከ መመሪያ መሆኑን ስማቸው መጥቀስ ያልፈለጉ የባለስልጣኑ ሰራተኛ ለቪኦኤ አስታውቀዋል። በዚህ መሰረት የሀገር አቋራጭ አውቶቡሶች የድሬዳዋና አዲስ አበባ ከተሞች እንዲሁም አንዳንድ ክልሎች ወደ ቀድሞ ታሪፍና የጭነት መጠን መመለሳቸውን አስታውቀዋል። በዚህ ረገድ የተወሰነ ልዩነት ያለው ድሬዳዋ ላይ የታክሲ አገልግሎት የሚሰጡት እንደየሰሌዳ ቁጥራቸው ሙሉ ቁጥር ያላቸው በሙሉ ቀን፣ ጎደሎ ቁጥር ያላቸው ደግሞ በጎደሎ ቀን መሆኑ እንዲቀጥል መደረጉ ሲሆን በአዲስ አበባም የታክሲ ዋጋ ቅናሽ ቢያሳይም ቀድሞ ከነበረው ግን የተወሰነ ጭማሪ መኖሩን ባለስልጣኑ ያወጣው መረጃ ያመለክታል። ከሙሉ አቅሙ 25% ብቻ እንዲጭን ተደርጎ የነበረው የከተማ ባቡርም አሁን 75% የመጫን አቅሙን እንዲጭን የተወሰነው የውሳኔው መነ መነሻ የኮሮና ቫይረስ ስርጭት ለመከላከል ከመሆኑ አንጻር ህውሳኔ ወቅቱን የተበቀ ነው ወይ የኮሮና ስርጭት ላይ ተጽዕኖ አይኖርም ወይ በሚለው ላይ በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑ ዶክተር ወንደሰታዬ ብዙ አሳሳቢ አይደለም ይላሉ። በተቃራኒው ኮቪድ-19 ከጤና ባሻገር የኢኮኖሚ ጫናም የፈጠረ በመሆኑ ውሳኔው ይህንን ጫና ለማቅለል ያግዛል ባይ ናቸው።
ዲስታንሱ የሚያመጣው ተጽዕኖና ማስክ መጠቀምና እጅን በንጽህና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው የተነሰነ ይለያያል። ለምሳሌ ሁሉም ህብረተሰብ ማስክ ቢጠቀሙ ሁለት ቤኔፊት ነው ያለው። የመጀመሪያው ቤኔፊት ሰውየው እንዳያዝ ይከላከለዋል። አንደኛው ቤኔፊት ደግሞ ሰውየው ወደ ሌሎቹ እንዳያስተላልፍ ወደ አየር ውስጥ ድሮፕሌቶቹን ወይ ደግሞ ጥቃቅን ነገሮች ወደ አየሩ እንዳይሰራጭ ይከላከላል። ስለዚህ ትልቁ ዋናው ወደ አፍንጫችንና አፋችንና አፍንጫችን የሚመጡት ድሮፕሌት ወይ ደግሞ ጥቃቅን ነገሮች የመከላከል ነገር ነው። ሁለተኛው ሳኒታይዘር የምንጠቀመው እጃችን ንጹህ ከሆነ ወደ አፍንጫችንና ወደ አፋችን እጃችን ምንነካ የመያዝ እድላችን አነስተኛ ነው ማለት ነው። ሶስተኛው የመከላከያ መንገድ ርቀትን መጠበቅ ነው። ርቀት ከ2 ሜትር ከ1 እስከ 2 ሜትር ነው። WHO ከ1 ሜትር በሚለው ርቀት ነው። ይሄ ይከላከላል ግን የነዚህን ሁለቱ ኢፌክት ከበር አያረግም። ሁለቱ ነገሮች ናቸው በጣም ኢፌክትሊ ከተጠቀም ኮሮና ባለበት ማቆም የምንችለው።
የትራንስፖርት ዋጋ በጥፍ መጨመሩ የኢኮኖሚ ጉዳት ስላለው ይህ መቅረቱ ጥሩ ነው የሚሉ ዶክተር ወንደሰን ሆኖም በተለይ ድሬዳዋ ላይ የታክሲ አገልግሎት ሰጪዎች እንደየሰሌዳ ቁጥራቸው በሁለት ተከፍሎ ሙሉ ቁጥር ያላቸው አንድ ቀን ጎደሎ ቁጥር ያላቸው ደግሞ ሌላ ቀን መደረጉ የኮሮና ቫይረስ የመከላከል አላማውን የሳተ ነው ይላሉ። እንደርሳቸው አባባል ይህ ውሳኔ የታክሲ አቅርቦት እጥረትን በመፍጠር ሰዎች ለታክሲ እንዲጋፉ የሚያደርግ ነው። ወይዘሮ መርሻ የተባሉ ወላጅና የመንግስት ሰራተኛም ውሳኔውን በደስታ ነው የተቀበሉት።
እንደ መንግስት ሰራተኛ በፊት የነበረው ታሪፍና አሁን ተሳፋሪ ሲቀንስ የነበረው ታሪፍ እኩል ስላልሆነ ያ ታሪፍን እየከፈሉ በዛ መንገድ በጣም ከባድ ነበር እና ወደ ቀደመ ቦታ መመለሱ ለክፍያው ለመንግስት ሰራተኛው በቃ የሚያስጨንቅና የሚያሳስብ የነበረውን ጉዳይ ወደ ነበረበት መመለሱ መልካም ነው ላለሁ። በሌላ በኩል ደግሞ አሁን አዲስ አመት ሲመጣ ተማሪዎች ወደ ትምህርት ሲመለሱ በእንደዚህ አይነት አቋሃን አንደኛ ትራንስፖርቶች ከሚጭኑት በታች ሲጭኑ የበለጠ መጨናነቅን ይፈጥር ነበር። ሁለተኛ ደግሞ እንዲሁም ክፍያው ያው እጥፍ ስለነበረ በጣም ይከብድ ነበር። ስለዚህ አሁን ወደ ነበረበት ቦታ መመለሱ የሚፈጥረውን ጫና ያቃልለዋል ብዬ አስባለሁ። ጥሩ ነው ላለሁ።
የኮሮና ቫይረስ ወደ ሀገራችን መግባቱን ተከትሎ ከተወሰዱ ዘርፈ ብዙ እርምጃዎች አንዱ የህዝብ እንቅስቃሴ ለመቀነስ መሞከር ነበር። በትራንስፖርት አገልግሎት ሰጪዎች ላይ ተወስኖ የነበረው በግማሽ አቅም የመጫንና እጥፍ የማስከፈል ውሳኔ እዚህ አካል ነበር። ሆኖም ወረርሽኙ ወደ ህብረተሰቡ ከተስፋፋ በኋላ ገደብ መጣሉ ኢኮኖሚያዊ ጫና ስለሚያይል በሚል ገደቡ ሳይነሳ እንዳልቀረ ነው ዶክተር ወንደሰን የሚናገሩት። በተመሳሳይ ከዚህ በፊት የኮሮና ቫይረስ የተገኘባቸውና ከነሱ ጋር ንክኪ ያላቸው ሁሉ በለይቶ ማቆያ እንዲቆዩ ይደረግ የነበረ ሲሆን በሽታው ወደ ህብረተሰቡ ከተሰራጨ በኋላ ግን አቅም ያላቸው ሁሉ በራሳቸው ቤት ራሳቸው ለይቶ እንዲያቆዩ የሚፈቅድ አሰራር ማሻሻያ ተደርጎ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ አዲስ ቸኮልን እናመሰግናለን። ዝግጅታችን ይቀጥላል። አዲስ መርካቶ ከተቋቋመ 1 ዓመት ያስቆጠረ የበይነ መረብ ላይ ገበያ ነው። ደንበኞች የሚፈልጉት ሸቀጥ በበይነ መረብ ላይ ከተሸጠ በኋላ ሸቀጡን እቤታቸው ድረስ በማድረስ አዲስ ግብይት መንገድ ለህብረተሰቡ በማስተዋወቅ ላይ የሚገኝ ድርጅት ነው። ድርጅቱ በጥቂት ወራት ውስጥ ደግሞ በኢትዮጵያ የመጀመሪያ የሆነውን የሰው አልባ አውሮፕላኖች ወይም ድሮኖች ሸቀጦችን ለደንበኞች የማድረስ አገልግሎት ለመስጠት ተሰናድቷል። ስለ አዲስ መርካቶ አጠቃላይ ስራና የወደፊት እቅድ የድርጅቱ ኃላፊ የሆኑትን አቶ አቢ መባስላሴን ያናገራቸው ሀብታሙ ስዩም ነው። ቀጥሎ ይቀርባል።
ቴክኖሎጂውን አዘጋጅተን በመጀመሪያ በአዲስ አበባ እና በአካባቢዎቿ በተለይም ደግሞ በሀያት ዞን 5 ዌርሃውሳችን እና ሎንች የምናደርግበት እስከ ለገጣፎ ድረስ የመድረስ ችሎታ አለው። ከሁለት እስከ 3 ወራት ባሉት ጊዜ ውስጥ ለመጀመር ነው የምናስበው። መጀመሪያ ግን ቅድመ ዝግጅቶች ማድረግ ይኖርብናል። ከመንግስትም ደግሞ አንዳንድ ፈቃዶችን አውጥተን ኦፕሬት ማድረግ የሚያስችለንን ከዛ ወዲህ ነው ኦፕሬሽናል የምንሆነው።
ብዙ ሰዎች ሊጠይቁት የሚችሉት የመጀመሪያው ጥያቄ በሰው ጉልበት ማድረስ አይቻልም ወይ? ለምንድን ነው ድሮኖችን መጠቀም ያስፈልገው የሚለው ነው። ለምንድን ነው ድሮኖችን ወይንም ሰው አልባ አውሮፕላኖችን እናንተ በዚህ ሰዓት መጠቀም የፈለጋችሁት?
አዎ፣ ድሮኖች በጣም ጠቀሜታ አላቸው በብዙ አንጻር ስንመለከተው። አንደኛው ኤሚሽን የማይጠቀም ምንም አይነት ካርቦን ፉትፕሪንት የለውም። ስለዚህ ለአካባቢው አየር እንደውም ለመሳሰሉት በጣም ጠቃሚ ነው። በባትሪ ነው የሚሰራው፣ ምንም ጭስ ወይም ብክለት አያመጣም። ሌላው ደግሞ በትራፊክ በኩል በጣም ረጅም ጊዜ የሚፈጅ መንገድ በጥቂት ደቂቃዎች ውስጥ መጓዝ ይችላል። አሁን ለምሳሌ በእኛ ሲስተም ከአርባ ደቂቃ በላይ የሚፈጀውን መንገድ በስምንት ደቂቃ በአንድ ቦታ መድረስ እንችላለን። ይሄ ደግሞ በጣም ለደራሽነት ጥቅም አለው። ስለዚህ ይህንን በመመልከት አዲስ አበባ ውስጥ የትራፊክ መጨናነቅን ሁሉ ማስወገድ መቻል ትልቅ ነገር ነው ብዬ ገምታለሁ።
ይህ አገልግሎት ምን ያክል ስፋትን ያካልላል? ምን ያክል ክብደት ያላቸውን ሸቀጦችስ ወደ ደንበኞቻችሁ በድሮን ማድረስ ትችላላችሁ? በድሮን የማይላኩ ሸቀጦች ብላችሁ የምትደነግጓቸው ይኖራሉ ወይ?
አዎ፣ ድሮኖቹ አሁን ባለበት ደረጃ የ4.5 ኪሎ ወይም ደግሞ ወደ 9 ፓውንድ አካባቢ ነው ይዘው መሄድ የሚችሉት። እንደ ፔሎዱ እና እንደ ርቀቱ ባላንስ ማድረግ ይኖርብናል። በዚህ ርቀት እና በዚህ ፔሎድ እስከ 14 ኪሎ ሜትር ድረስ መሄድ ይችላል እና መመለስ ይችላል። ይህንን ለማድረግ ደግሞ ቀለል ያለ ፔሎድ ከያዘ ረዘም ያለ ዲስታንስ መሄድ ይችላል። ሌላው ይህንን የሚሸከማቸውን ፕሮዳክቶች አነስተኛ ፕሮዳክቶች መሆን አለባቸው። ሌላ እዚህ ላይ ለመጥቀስ የምንፈልገው የመድኃኒትና የደም የመሳሰሉትን ሚኒስትሪ ኦፍ ሄልት ጋር በመተባበር እዛ ውስጥ ላይ ለመርዳት እንችላለን። በጣም የዛን አጋጣሚ ለመጠቀም እንፈልጋለን። በሁለቱ መንገዶች አይ ቲንክ ኮሚኒቲን ልንረዳ እንችላለን።
እንግዲህ የአዲስ አበባ ከተማ ዝርጋታ ሸቀጦችን በቀላሉ ለማድረስ አስቸጋሪ ነው የሚሉ አስተያየቶችን እንሰማለን። የአድራሻዎች አደረጃጀት፣ የቴክኖሎጂው ትስስር ውስንነት ቀላል የማይባል ፈተና እንደሚተው ይነገራል። እነዚህን ተግዳሮቶች በምን መልኩ ልትፈቷቸው፣ በምን መልኩ ልትወጧቸው አቅዳችኋል?
ራይት፣ አሁን ምንድነው የምናደርገው? ለመኪናም ቢሆን ስናደርስ ከስተመሮቻችን ሎኬሽኖች ታግ እናደርጋቸዋለን። ሶ ኤክስ ዋይ ኮኦርዲኔትስ ወስደን በዛ መሰረት ነው የምንሄደው። በድሮንም በምናደርስበት ጊዜ የቤቱን ኮኦርዲኔት ነው፣ የመንገድ እና የአድራሻ መሰረታዊ መዋቅር ስለሌለ በዛ በመራት በጣም ያስቸግራል። ስለዚህ አሁን እንደጠቀስኩት እያንዳንዱ የከስተመሮቻችን መኖሪያ ወይም እናደርስበት ቦታ ኮርኔቱ ስላለ ድሮኑ በዛ ኮርኔት መሰረት ነው የሚሄደው ማለት ነው።
አቶ አብይ፣ ኢትዮጵያ በቅርቡ ድሮንን ወደ ሀገር ቤት የማስገባትና የመጠቀም ደንቦችን ማውጣቷ ተሰምተዋል። ከሲቪል አቪዬሽን ባለስልጣንም ሰምተናል። እንደነዚህ ያሉ ደንቦች የእናንተን ድርጅት ለመሰሉት ምን አይነት ፋይዳ አላቸው? ተያይዞ የሚመጣ ስጋትም ካለው አብረው ሊያነሱ ይችላሉ?
ትልቅ ቢና አላቸው ብዬ ነው የምገምተው። ምክንያቱም የሴኪሪቲ እና የሴፍቲ ነገሮች ግንባር ቀደም ናቸው። እኛ ደግሞ ይህን በማሰብ ብዙ ቅድመ ዝግጅቶች አድርገናል። ድሮኖቹ ላይ በጣም ለሴፍቲያቸው ጋራንቲ የምናደርገው ነው። እንዲሁም ደግሞ የፍላይት ፓሶቹ ምንም አይነት ከሌላ በራሪ አይሮፕላኖች ጋር ሊገናኝ እንደማይችል በጸደቀው መስፈርት መሰረት ለማካሄድ ነው የምናስበው። ስለዚህ ከነዚህ መንግስት መዋቅሮች ጋር በመነጋገር ክላሪቲ በማምጣት ኤክስኪዝ ለማድረግ የምንሞክረው።
ከመሰነባበታችን በፊት አንድ ጥያቄ ልጨምር። የኮቪድ-19 ስርጭት ኢትዮጵያ ውስጥ እንግዲህ በርካታ ጫናዎችን ፈጥሯል። በአንጻሩ ግን በበይነ መረብ ንግድ ላይ ለተሰማሩ ወይንም የኢኮመርስ ድርጅቶች ደግሞ ልዩ ተስፋና ልዩ ተፈላጊነትን እየጨመረ ነው የሚልም እንሰማለን። ከእርስዎ ድርጅት አንጻር እስቲ የተወሰነውን ይንገሩን። በኮቪድ-19 ምክንያት የእናንተ አገልግሎት የእውቅናም ሆነ የተጠቃሚዎች ጭማሪ ያሳየ ወይ?
አዎ፣ በጣም ኢምፖርታንት ጥያቄ ነው ይሄ። አዲስ አበባ መጀመሪያ ድርጅቱን መስርተን በምንሰራበት ጊዜ ያው ኮቪድ አልነበረም እና የኮቪድ በሽታ መዛባት ሲጀምር ከተማ ውስጥም መስፋፋት በሚጀምርበት ጊዜ እኛ ጋር የሚገበዩት ሰዎች እንደሚነግሩን ከሆነ እንኳንም እናንተ ለንግድ ብላችሁ ገብታችሁ የነፍስ ማዳን ነው የምትይዙት፣ ምክንያቱም ኮንትራክት እንዳናደርግ ይህን በሽታ እንዳናገኘው ገበያ ስንወጣ ከሌሎች ሰዎች ጋር እንድገናኝ ለዚህ በሽታ እንዳንደረግ እየረዳችሁ ነው የሚል ደስ የሚል ፊድባክ ነው የምንሰማው ያለ ነው። እኛም ደግሞ በዚህ ላይ ያለን አስተዋጽኦ እንዲሁም ሌሎችም በዚህ ስራ ላይ ተሰማሩ ሰዎች ትልቅ ሚና የተጫወቱ ነው የሚመስለኝ። ከስተመሩ ቤቱ ቁጭ ብሎ የሸመተውን ነገር በአግባቡ ቤቱ ድረስ የሚመጣበት መንገድ ስለተከፈተለት አይቲንክ ቴክኖሎጂውም ኢትዮጵያ ውስጥ እንዲስፋፋ አግዞታል። እንዲሁም ደግሞ እኛም ደግሞ በሽታው እንዳይዛባ በመጠኑም ቢሆን እርዳታ አበርክተናል ነው የምንለው።
ሀብታሙንና እንግዳውን አቶ አቢ መባስላሴን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። የአካል መራራቅ ተግባራዊ እየተደረገ ባለበት ጊዜ የሚታሰብ ትዳር ወይም የጋብቻ ስነ ስርዓት ተጋቢ ሙሽሮችንና ቤተሰቦቻቸውን ሳይቀር በአንድ ቦታ መገኘት እንዳይችሉ አድርጓቸዋል። አፍሪካ ውስጥ የቴክኖሎጂን ጥቅም በአግባቡ የተረዱ ጥንዶች ግን ሙሽሮቹ በሺዎች የሚቆጠር ርቀት ላይ ሆነው ሳይቀር በኢንተርኔት አማካኝነት ቃል ኪዳን ማሰርን እንዳማራጭ እየወሰዱ ነው። የጆሃንስበርግ ዘጋቢያችን አኒታ ፓውል ሁለት የተለያየ ሀገር ላይ ሆነው በዚህ መልኩ ትዳራቸውን የፈጸሙ አፍሪካዊ ጥንዶችን አነጋግራ የላከችልንን ፍቅርንና ናፍቆትን የሚዘክር የጋብቻ ስነ ስርዓት እንደሚከተለው ተቀናብሯል። እዚህ ሙሽራ እየገባች ነው። በሌላኛው የዓለም ጫፍ ደግሞ ሙሽራው ተቀምጦ ይጠብቃል። ፊፊና ኢማኑኤል ኢግቤቡ በዚህ መልኩ ጋብቻቸውን የፈጸሙት የዛሬ ወር ነበር። እሷ በናይጄሪያ ደቡብ ምስራቅ በምትገኘው ኢንጉ ከተማ እየደነሰች ወደ ጋብቻው ስፍራ ስትገባ፣ እሱ ደግሞ የደቡብ አፍሪካ የኢኮኖሚ እምብርት በሆነችው ጆሃንስበርግ ከተማ የሙዚቃ ስራውን ከሚሰራበት ቦታ ሆኖ በኢንተርኔት ይከታተላል።
On that day he was like online and we're talking every second.
የዛን ቀን እሱ ኢንተርኔት ላይ ነበር እናም በየሰከንዱ ነበር የምናወራው። አጠገቤ እንዳልነበረ ሁሉ አልተሰማኝም። እንደውም እዚህ እንዳለ ሆኖ ነበር የሚሰማኝ። ልክ አብሮኝ እንዳለ እዛ ሳይሆን እዚህ እንደሆነ አርጌ ነበር። እርግጠኛ ነኝ ሰዎች ይህች ልጅ ምንድነው እንደዚህ የሚያስደንሳት የሚያስቃትና የሚያስደስታት ብለው ግራ ሊገባቸው ይችላል።
የኮቪድ-19 ባስከተለው የጉዞ ክልከላ ምክንያት በኢንተርኔት አማካኝነት የሚደረጉ ሰርጎች እየተለመዱ መጥተዋል። አብረው ያሉ ጥንዶችም ቢሆኑ ወረርሽኙ ባስከተላቸው ክልከላዎች ምክንያት በተለመደው መንገድ የጋብቻ ስነ ስርዓታቸውን ማድረግ አልቻሉም። ይህ ደግሞ ልክ እንደ ሞሊቦንጎ ጉልዋኮ የመሳሰሉ በጆሃንስበርግ የሚገኙ የድግስ ዕቃ አቅራቢዎችን የንግድ ስራ በእጅጉ አሽመድምዷል።
በጣም ረጅም ጊዜ ነው የሚወስደው። አንድ ነገር አስቢ፣ ሁላችንም በሰፊ ቤተሰብ ውስጥ ነን ያደግነው። የ7 አመት፣ የ8 አመት፣ የ15 ወይም ደግሞ የ25 አመት የልደት በዓላችንን ስናከብር ሁሌም በዙሪያችን ቢያንስ 7 ሰዎች ኖራሉ። ያንን መርሳት ወይም ለብቻ ማክበር ማለት በጣም ከባድ ነገር ነው። በምዕራብ ሀገራት ስላሉ ሰዎች አላውቅም። ምናልባት እዛ ከአንድ ሰው ጋር እራት ከበላሽ በቂ ሊሆን ይችላል። እኛ ግን እንደዛ አይደለንም። እኔ እንደዛ አይደለሁም።
ብዙ ተጋቢ ጥንዶች ሰርጋቸውን ለማክበር የኮቪድ ወረርሽኝን ማብቃት እየተጠባበቁ ቢሆንም ኢግቤቡና ሙሽራው ግን ፍቅራቸውንና አብሮነታቸውን ለዓለም ለማሳወቅ እስከዛ መጠበቅ እንዳልፈለጉ ሙሽራው ይናገራል።
በአካል ባለመገኘቴ በጣም ተሰምቶኛል። ግን እየደነሰች ስትገባ በፈገግታ ነበር የማያት። ያ ደስተኛ ናት ብዬ እንዳስብ ረድቶኛል። ቢያንስ ለጊዜው ይዘው የምትቆየው ነገር አላት።
የተቋረጠው የአውሮፕላን በረራ እንደገና ሲቀጥል ኢግቤቡና ባለቤቱ ደቡብ አፍሪካ ላይ የመገናኘት እቅድ አላቸው። እስከዛው ድረስ ግን በኢንተርኔት አማካኝነት ባልና ሚስት ሆነው በጋብቻ ተጣምረዋል።
balada kullun kamolau kakal belai kane fudin gas kai don tsabai mene taganya sakalbe elanya mene na maje la maje harab wajje mene is no sup no sup gara kanjana
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተ በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሻውት ስምንሽ ይቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። come on you come on you come on you know stop let's love with your own fun come on you come on you come on you know don't